Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። ዛሬ የጥምቀት በዓልን አብረን እናክብር።
የጥምቀት ያልሆነ ቀሚስ ይበጣጠስ ማለት የዚያን ለታ የሌለው ሰው በተለይ ለወጣቶችና ለሕፃናት መስጠት ግዴታ ነው። ጠይቀው አይከለከሉም።
መሪጌታ ብሩክ አስማራ ስለ ጥምቀት በዓል አከባበር ከባህር ዳር ይነግሮናል።
ያው ጭፈራ ነው። ጭፈራ ልጅ እያለሁ ያስታውሳለሁ። ሸንኮራን እናስቆረጥ ነበር። አርሞኒካ ነቃ ነበር።
አድማጮቻችን በዓሉን እንዴት እያከበራችሁ እንደሆነ በስልክ ጠይቀናል፣ ምላሹንም ይዘናል።
ሁላችሁም በያላችሁበት ደግሞ በፌስቡክ ቪኦኤ አማሃሪክ ላይ በዓሉ እንዴት እያከበራችሁ እንደሆነ ንገሩን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ እንደምናመሻችሁ። ከጋቢና ቪኦኤ ዜናውን ማስደምጣችሁ መስታወት አራጋው ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ረቡዕ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር በስዊዘርላንድ ዙሪክ ከተማ ተገኝተው ይነጋገራሉ። የውጭ ጉዳይ ሚኒስትር ኬሪ ወደ አውሮፓ፣ መካከለኛ ምስራቅና እስያ ጉብኝት ዓላማው በሶሪያ ፖለቲካዊ መረጋጋት ለማምጣት በተያዘው የህብረ ብሔራትና ጥረትና ሰሜን ኮሪያ በቅርቡ ባደረገችው የኒውክለር ሙከራን ጨምሮ በተለያዩ ጉዳዮች ላይ ለመነጋገር መሆኑ ታውቋል። በሌላ ወገን አፍጋኒስታን ዋና ከተማ ካቡል ውስጥ በሚገኘው የሩሲያ ኤምባሲ አጠገብ አጥፍቶ ጠፊ መኪና ላይ ባፈነዳው ቦምብ ቢያንስ 4 ሰው ገደለ። 3ቱ ሴቶች መሆናቸውን የአፍጋኒስታን ባለስልጣናት አስታውቀዋል። የአፍጋን የጤና ጥበቃ ሚኒስቴር ዳይሬክተር ሙሐመድ ኢስማኤል ካዋሲ ለቪኦኤ በሰጡት ቃል በፍንዳታው ቢያንስ 28 ሰዎች መቁሰላቸውን ገልጠዋል። ከሀገር ውስጥ ዜና ማሰራጫዎች በዘገቡት መሰረት አጥፍቶ ጠፊ ጥቃቱ ኢላማ ያደረገው የአንድ የግል ቴሌቪዥን ጣቢያ የቅንብር ሰራተኞችን ይዞ ይጓዝ የነበረ መኪና ላይ ነው። ለጥቃቱ ወዲያውኑ ኃላፊነት የወሰደ ወገን ባይኖርም ከአሁን ቀደም በተደጋጋሚ ተመሳሳይ ጥቃቶች ኃላፊነት የወሰደው ታሊባን እንደሆነ ተጠርጥሯል። የሞቱት ሰዎች በሙሉ አፍጋኖች መሆናቸውም ተገልጿል። በመጨረሻም ቡሩንዲ ውስጥ ለዘጠኝ ወራት ከዘለቀው የፖለቲካ ቀውስ ተያይዞ ስለሚደርሱ የከፉ የሰብአዊ መብት ረገጣዎች ላይ የሚወጡት ሪፖርቶች በጥልቅ ያሳሰባቸው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አስታወቁ። የውጭ ጉዳይ ሚኒስትር ቃል አቀባይ ማርክ ቶነር ትላንት ማክሰኞ ባወጡት መግለጫ የቡሩንዲ መንግስት በቅርብ ጊዜያት ተፈጽመዋል የተባሉት ወንጀሎች በነጻ አካል ምርመራ እንዲካሄድ በአስቸኳይ ፈቃድ እንዲሰጥና ወንጀሉን የፈጸሙትም በተጠያቂነት እንዲያዙ አሳስበዋል። የቡሩንዲ የጸጥታ ኃይሎች ዜጎችን አሰቃይተዋል፣ ያለ ፍርድ ገድለዋል፣ ሴቶችን ደፍረዋል፣ የጅምላ መቃብሮችም ተገኝተዋል የሚሉ በርካታ ሪፖርቶች ወጥተዋል። በዚህም የተነሳ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ዘይድ ራድ አል ሁሴን እነዚህ አሳሳቢ ሁኔታዎችና የቀውሱ ብሔረሰባዊ ገጽታ እየሰፋ መምጣቱ እጅግ አስጊ ደረጃ ላይ እንዳለ ያመለክታል በማለት ባለፈው አርብ መግለጫውን አውጥተዋል። ለዛሬ ያዝንላችሁ አጠር ያለ ዜና ይሄ ነበር። ወደ ጋቢና ቪኦኤ ፕሮግራም ልመልሳችሁ።
የጋቢና ጉዟችን በዚች የጥምቀት ምሽት ይቀጥላል። የምናስተናግደው አብረናችሁ የምናመሸው ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ጥምቀት በኢትዮጵያ መቼ መከበር ተጀመረ? በተለይ ታቦት መውጣት እንዴትና መቼ ተጀመረ? ያወቅነውን እናሳውቃችኋለን።
እኔም ይህን ጥያቄ ስታነሹ መስታወት ባለፈው የማላውቃቸው ጥያቄዎች ናቸው። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የቆዩ መዛግብትን አጣቅሶ ሃይማኖታዊው ስምዐ ጽድቅ መጽሔት የዘገበው አለ። በዚህም መሰረት ጥምቀት በኢትዮጵያ መከበር የጀመረው በአጼ ገብረ መስቀል ዘመን በቀዳሚው ክፍለ ዘመን መሆኑ ነው። ከ515 እስከ 529 ባለው ጊዜ። ታዲያ የዛኔው የጥምቀት በዓል ደግሞ የሚከበረው ስነ ስርዓቱ በአንድ ቀን ነበር የሚጠናቀቀው። ታቦት እደጃ አድርም ነበር።
ይህ አከባበር ስነ ስርዓት በንጉስ ላሊበላ ዘመነ መንግስት ቀጥሎ ንጉሱ አንድ አዋጅ አሳለፉ። በአንድ አቅራቢያ የሚገኙ ታቦታት በአንድ ቦታ በጋራ እንዲያከብሩ የሚል
በአጼ ዘርዓ ያዕቆብ ዘመነ መንግስት። ይሄ ደግሞ በ15ኛው ክፍለ ዘመን መሆኑ ነው። ረጅም ታሪክ ነው ያለው ጥምቀት በኢትዮጵያ። ታቦታቱ በባህረ ጥምቀት ላይ እንዲያድሩና በዓሉም የከተራ በዓልን ጨምሮ ለሁለት ቀናት እንዲራዘም ሆነ። ይህንን በዓልም በአቅራቢያው የሚገኙ ነዋሪ አንድም ሳይቀር ወጥተው በዓሉም በጋራ ማክበር ጀመሩ። ይሄ እንግዲህ ሃይማኖታዊ ስምዐ ጽድቅ መጽሔት እንደዘገበው ነው።
አዎ፣ ስምዐ ጽድቅ መጽሔት በአዲስ አበባ በርካታ አማኞች በጋራ የሚያከብሩት የጥምቀት በዓል አከባበር የሚከበር የነበረው በእንጦጦ ተራራ ላይ ነበር ይላል የስምዐ ጽድቅ ጋዜጣ። በአጼ ምኒልክ ዘመነ መንግስት በጃል ሜዳ ከመከበሩ በፊት ማለት ነው።
መስታወት፣ አንድ እንግዳ አምጥተሻል። መርጌታ ብሩክ አስማረ በባህር ዳር ስላለው የጥምቀት አከባበር የገለጹልን አለ። ከሳቸው እንስማ።
እንግዲህ ለመላው የክርስትና እምነት ተከታይ እንኳን ለበዓለ ጥምቀቱ በሰላም አደረሳችሁ ነው የምል። በተለይ ለኢትዮጵያ ክርስቲያኖች ይመስለኛል በኢትዮጵያ ብቻ ነው ይሄ የብቸኛ አከባበር ነው። ትውፊቱ ከኦሪት የመጣ ነው። የታቦታትን ማውጣት ያው ወደ ክርስትና ተቀይሯል። ታቦት ሲወጣ ህዝቡ ዙሪያውን ከቦ በልልታ በጭብጫቦ በሆታ እንደየ አካባቢው ስለሚያከብረው ይመስለኛል። መከተረ ማለት በግዕዝ ቋንቋ ከበበ ማለት ነው። ከቦ ታቦታቱን ዙሪያ ከቦ ወይም ደግሞ ባህር ላይ አሁን ወደ ባህር ይወረዳል። በገጠሩ አካባቢ ከተማው ላይም በገጠሩ ወደ ባህር ወዳለበት ነው ታቦታቱ የሚሄዱ። በከተማ ደግሞ ባህር መሰል ነገር ሰው ሰራሽ ባህር ይፈጠራል። ያንን የሚከተር ከሃይማኖቱ የሚነገር እንትን አለው። ጌታችን ኢየሱስ ክርስቶስ በማየ ዮርዳኖስ በተጠመቀበት ጊዜ ዙሪያውን መብራት በርቶ ባህሩን ከቦት ነበር። ከዚያ የመነጨ ቃል ነው እና አሁን በገጠሩ አካባቢ መብራት ተበርቶ ከባህሩ ላይ የሆነ የሚንሳፈፍ ነገር ተደርጎ ዙሪያውን እንዲዞር በባህሩ ላይ ይደረጋል እና ከዚያ የመነጨ አባባል ነው ከተራ።
ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላል በተለምዶ።
እሱ ደግሞ አሁንም በኢትዮጵያ በተለይ እኔ የጎጃሙን ባህል ነው የማውቀው። የጥምቀት ለታ ያለው ለብሶ ይወጣል፣ የሌለው ተውሶም ቢሆን የጥምቀት ያልሆነ ቀሚስ ይበጣጠስ ማለት የዚያን ለታ የሌለው ሰው ለሌላቸው በተለይ ለወጣቶችና ለሕፃናት መስጠት ግዴታ ነው። ጠይቀው አይከለከሉም። የጥምቀት ያልሆነ ለመቼ ሊሆን ይባላል። ከፍ ያሉት ደግሞ እዚያ ላይ በገጠሩ አካባቢ የመተጫጫም ወቅት ነው። ከዚህ ቀጥሎ የሰርግ በዓል ይከበራል። እብዳሙስ የሚባል አለ በጥር አካባቢ። ከዚህም በኋላ ያ የመተጫጫም እንትን ስለሆነ የጥምቀት ያልሆነ ቀሚስ ይበጣጠስ የሚለው ከዚህ የመነጨ ነው።
ይህ ባህል አሁንም አለ የመተጫጨቱ
አለ? አዎ፣ በገጠሩም በከተማውም አለ። ሌላም አባባል አለ ከዚህ ጋር ተያይዞ የጥምቀት ሁሉም ሴቶች አምረው ነው የሚወጡት። ወጣቶቹ እጃቸው ሂና የሚባል አለ በሰሜኑ አካባቢ። በዚህ ደግሞ ሌላ እጃቸውን ቀይ የሚያደርግ ባህላዊ መዋቢያ አለ። እግራቸውን እንሶስላ መሞቅ የሚባል ማለት ነው። እሱን አድርገው ተውበው አያይጠው ስለሚወጡ የጥምቀት ያልሆነ ቀሚስ ይበጣጠስ እንደሚባለው የዘንድሮ ጥምቀት የአምና ጥምቀት እኔን ወጋ፣ የዘንድሮ ጥምቀት ማንን ይወጋ የሚባል አባባል አለ በገጠሩ። ይህ ማለት የዚያን ዕለት መልከ ጥፉዋንና ቆንጆዋን የሚለይ የለም። በነገው ዕለት አሁን ሁሉም አምረው ተውበው አጊጠው ነው የሚወጡትና በየአካባቢው እንደየአካባቢው ሁኔታ
ትዳር የመሰረቱም አሉ በዚህ ቀን ተገናኝተው ማለት ነው።
አዎ ይመሰርታሉ ሁሌም። እዚህ በዛሬው ቀን ሁሉም ወጣቶች ስለሚወጡ ሁሉም ሴቶች ከልጃገረዶች ከህጻናት ጀምሮ ሁሉም ስለሚወጡ በዚህ ዕለት ወጣቶቹ ወጥተው ይመለምላሉ። የልባቸው የተጀላትን ያጫሉ ተጫጫሉ። የሰርግ ወር ነው። ከዚህ ቀጥሎ ደግሞ ሰርግ፣ በርካታ ሰርግ ይሰረጋል። ዘንድሮ ተጫጭቶም በአመቱም ሊሆን ይችላል። ግን የሰርግ ወቅት ይሄ የዳሙስ ይባላል። አብይ ጾም እስከሚገባ ድረስ ያለው ከዛሬ ጀምሮ የሰርግ ወቅት ነው። በገጠሩም በከተማውም ይሄ የተለመደ ነው።
ከሃይማኖታዊ ዝማሬና ጭፈራው በተለየ የአገረሰብ ሙዚቃ ጨዋታም አለ። ስለ እሱስ የሚሉት ነገር ምን አለ?
አዎ እንግዲህ ይሄ በመንፈሳዊ አገልግሎት በኩል ይሄ ፎረ ኢየሱስ፣ ሀበ ዮርዳኖስ፣ ሀበ ዮሐንስ የሚሉትን በግዕዝም በአማርኛውም አሁን እየተቀየረ ይዜማል። ወጣቶቹ ደግሞ የራሳቸው የሆነ ጭፈራ አላቸው፣ ከሃይማኖቱ ውጭ የሆነ ባህላዊ የሆነ ማለት ነው። ያን ሃይማኖታዊ ትውፊቱን ጠብቆ የሚሄድ አለ። ሎሚ ውርወራ የሚባል አለ። ወጣት ወንዶች ወደ ሴቶች ሎሚ ወረውራሉ። ከፈለገችው ደግሞ ፍላጎቱ ካላት ያንን ሎሚ ታነሳዋለች ወይም ትተዋዋለች። ይሄ በእርግጥ በአሁኑ ወቅት በገጠሩ አካባቢም በከተማውም ቀዝቀዝ እያለ መጥቷል። ይሄ ትውፊት ጭፈራው የተለያየ ጭፈራ ነው ያለን፣ እንደየ አካባቢ ደግሞ ይለያያል። በአማራ ክልል አሁን ጎንደር አካባቢ የሚጨፈረው የተለየ ነው፣ ጎጃም አካባቢ የተለየ ነው፣ ባህር ዳር አካባቢ የተለየ ነው፣ በሌላው አካባቢም የተለየ ነው። በኢትዮጵያ በመላው አንድ አይነት አይደለም።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚአብሔርና በመስተዋት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ
ራዲዮ ተክለ አሜሪካ ራ ጋቢና
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ጋቢና ቪኦኤን ከምሽቱ አንድ ሰዓት ተኩል ጀምሮ በአጭር ሞገድ ሾርት ዌቭ ቱ ላይ በ15580 እንደዚሁም ደግሞ በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። በመካከለኛ ሞገድ ደግሞ ከምሽቱ አንድ ሰዓት ጀምሮ በ1431 ላይ እንገኛለን። መስታወት በዓል በዓል ናሽተው እስኪ ሙዚቃ አልመረጥሽም?
ሙዚቃ ያስፈልገናል። አውደ ዓመት የተሰኘ ሙዚቃ እስቲ አንድ ሙዚቃ እንጋብዛቸው ለአድማጮቻችን።
ሞቀ አውደ ዓመት ሞቀ ሞቀ አውደ ዓመት ሞቀ ሞቀ አውደ ዓመት ሞቀ ውላለን ቀላለን ለለገኔ ባም በሞቀ አውደ ዓመት ውላለን ካላለነ ትክሻው ሲሰልቅ ስለታለንና ናቆይ ልበልና መስከረም ሲጠባ አደሲ ጎመራ ሳጥዋታው ደርቶ ሲለኮስ ደመራ በአበቦች አጊጦ አይነ ስስምሩ አውዳመት አውዳመት ይሸታል ነገሩ አውዳመት አውዳመት ይሸታል ነገሩ የምን መፍሰስ በአውዳመቱ ዘናን በል ተጫዋቱ ጠላ ይቅረብ ጠጅ ቀዳ ጎሮ ወጡ ይሁዳ ጓዳ ሳንለያየ ባህዳ ዘመድ አንድ እንሆን በአውዳመት ማድ
የጥምቀት በዓል በብዙ ሺህ የሚቆጠሩ ክርስቲያን አማኞች የሚሳተፉበት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ከምታከብራቸው ታላላቅ በዓላት አንዱና ዋነኛው ነው። ታቦታቱን አጅቦ በእግር ከየአብያተ ቤተ ክርስቲያናቱ ወደ ታቦት ማረፊያው ስፍራ መሄድ፣ የሃይማኖት ዜማዎች ያለመቋረጥ መዘመራቸው፣ ከሃይማኖቱ ዜማዎች በተጨማሪ የሀገረሰብ ዜማዎች የሚዜምበት በመሆኑ ለየት ያደርገዋል። ወጣቶችን በጋራ ሆኖ የሚጨፍሩበት የሚተጫጩበት መሆኑ ራሱ የጥምቀት በዓልን የተለየ ያደርገዋል።
ልክ ነው። የተለየ የሚያደርገው ሌላው ጉዳይ ደግሞ ክርስቲያኖች ብቻ ሳይሆኑ ሙስሊሙም፣ በተለይ ሆኔ ባደግኩበት አካባቢ ሙስሊሙም አልሐምዱሊላ ሚካኤል በሰላም ገባ እያለ ሁሉም ተሰብስቦ ወቅቱ የምርት ወቅት ነው፣ ወቅቱ የደስታ ወቅት ነው፣ ወቅቱ ገበሬ ምርት የሚያፍስበት ሲያገኝ ጊዜ ስለሆነ የሰርግም ወቅት እየመጣ ስለሆነ አስቀድመው መሪጌታ ገልጸውልናል። የመተጫጫ ወቅት ነው። ሁሉም አምሮ ተውቦ ተኳኩሎ ነው የሚወጣው።
ሁሉ አምሮ ተውቦ ነው የሚወጣው።
ልክ ነው። እስኪ እናንተ ደግሞ ባላችሁበት አካባቢ ጥምቀት እንዴት እያከበራችሁ ነው ብለን በስልክ ደውለን አነጋግረናል። ከእናንተ እንስማ።
አካባቢ ያለሁበት አካባቢ ጎተራ አካባቢ ነው እና የቅዱስ ያረድ ያው ከተመለስኩ በኋላ ቤቴ ነው የምናሳልፈው ማለት ነው። አዎ፣ እኔ አሁን ባለቤቴና ልጅ ነው እዛ ማሳልፈው።
ለአንተ ለየት የሚያደርገው የጥምቀት በዓልን ምኑ ነው?
ያው ጭፈራ ነው።
ጭፈራ
ልጅ እያለን ያስታውሳለሁ። ሸንኮራን እናስቆረጥ ነበር።
እሺ።
አርሞኒካ ነፋ ነበር። እሱ ነው ትዝ የሚለኝ በልጅነት።
መሀል ታጫውት ነበር? ዳንሱ ላይ ነበርክበት ማለት ነው?
አይ መመለሽ እኮ ልጅ እያለሁ ነው መመለከት ነበር በጣም።
ጥምቀት በባህላዊ በሀገራችን ራያ አካባቢ ነው የሚገኙ ማጨው ራያ አካባቢ።
መቼም እርስዎ በሚኖሩበት አካባቢ የክርስቲያኑና የሙስሊሙ አንድ ላይ በጋራ በዓልን በጋራ በማክበር ይታወቃል?
ያው አብረን ነው የምናከብረው። እነሱም የእኛም ይሁን በዓል ሲኖር አብረን ነው የምናከብረው እና እነሱም ከኛ ጋር ምንም እንትን የሚጠጣ እንትን የሚል ባይነኩም ጭፈራው ይሳተፉታል፣ በተለይ ወጣቱ ማለት ነው። እና ይሄ የሚለያየን ነገር የለም፣ አንድ ነው የሚቀበል። በተለይ በዚህ አካባቢ ምንም የትኛውን እስላም የትኛውን ክርስቲያን ምንም አትለየውም፣ አብሮ ነው የሚያከብረው።
እኔ አይመለከተኝም፣ እኔ ፕሮቴስታንት ነኝ። በኦርቶዶክስ ነው የሚከበረው። እኛ ደግሞ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ ከተቀበልን ሰዓት ጀምሮ በአብ በወልድ በመንፈስ ቅዱስ እንጠመቃለን፣ ልክ ራሳችን እድሜያችንን ስናውቅ እንጂ የጥምቀት በዓል ተብሎ እንደዚህ የሚከበር በዓል የለንም። ልክ ፋሲካን እንደምናከብር ገናን በዓል እንደምናከብር ለብቻ የራሱ የሆነ የጥምቀት ቀን ተብሎ ሴሌክትድ አይደለም። በቃ
የት አካባቢ ነው የምትኖሪው?
ዲላ። የኦርቶዶክስ እምነት ተከታዮች ጥምቀትን በማክበራቸው ደግሞ እኔ ደስተኛ ነኝ። ምክንያቱም ኢትዮጵያ እኛ አንድ ስለሆንን ኢትዮጵያውያን በመሆናችን እንኳን አደረሳቸው ለማለት እፈልጋለሁ።
የት ሰፈር ነው ተወልደሽ ያደግሽው?
እኔ እንኳን ወሎ ነው ደሴ።
የጥምቀት በዓል እንዴት ነው የሚከበረው የነበረው ደሴ?
በጣም ደስ ይል ነበር።
እንደው የምታስታውሸውን እስቲ።
በየ በዓልትኑ እንደያገሩ የራያም አለ አማራም አለ ትግሬም አለ በየበሄሩ ደስ ይል ነበረ።
ያው ታቦት ማውጣቱና ማስገባቱ እንዳለ ሆኖ
ማስገባቱ ጋር
ዜማዎቹን ታስታውሻለሽ? እንደው የጥምቀት ዜማ
አሁን እሰይ ስለቴ ሰመረ የሚለውን አስታውሰዋለሁ።
እሱ የሃይማኖት ዜማ ነው አይደለም? ወጣቶች ውስጥ እንደው የሚያዜሙትን ዜማ ታስታውሻለሽ?
ብዙ እንትን አይደለም ከማየት ውጭ እንትን አለም ግን እንትን ትዝ አይለኝም አሁን። እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ
በነገሮች ላይ መስታወት ደሴ ሆጤ ሜዳ ሁለት የጥምቀት በዓል አክብር ያለው እና ያው ሰው ቅድም እንዳለችው ነው ደሴ ሁሉም ጋር መሀል ነች ያለችው። ወደ ኮምቦልቻ የምትወርጂ ከሆነ 30 ኪሎ ሜትር፣ ወደ ሀይቅ በምትወርጂ ጊዜ ቆላ ነው። ስለዚህ ቆለኛው አለ። ወደ ምዕራብ ከሄድሽ ደግሞ ቦረና፣ ወረኢሉ፣ ወረሂመኑ ደጋ አካባቢ ነው፣ መሀል ላይ ነው ደሴ ያለችው። ስለዚህ የቆላው የደጋውም ሰው ሆጤ ሜዳ ላይ ይሰባሰባል። ያው ደሴ የሚኖረውም ሰው እሱ ስለሆነ የቆላው ሰው ሚናበሎ ይላል፣ ያያ ይላል። የደጋው ሰው ደግሞ የኩታበርና የቦሩ ሜዳ ሰው፣ የአካባቢው ሰው ደግሞ ይሰበሰባል፣ ያሆ ይላል። የሃይማኖት ደግሞ መዝሙሮች አሉ። የሰንበት ተማሪዎች ዜማ ያዜማሉ። ቀሳውስት ደግሞ የሚሏቸው የዕለታዊ ዝክሮች አሉ። በቃና ዘገሊላ ጀምሮ ሁሉን የሚባሉ የምስጋና ዜማዎችን እና በጣም ደስ የሚል ነው። ደጋውም ቆላውም ሁሉም የሚገናኝበት ቦታ ነው ሆጤ ሜዳ። እህም ነው ገና የጆች አልመጡም። እህም ነው ገና ዲጄ ፋትሱ እንደዚህ አይነት ሙዚቃ ታውቃለህ? ራሱን እየነቀነቀ ነው። በጣም ግሩም አድርገሽ።
ሌላው ያው ሄኖክ እንደሚታወቀው የጥምቀት በዓልን ለየት የሚያደርገው ከሃይማኖት ስነ ስርዓቱ ሌላ ወጣቶች በጋራ በመሆን የሚጫወቱት የሃርሞኒካ ዳንስ ጨዋታ ነው። ልጫወትልህ?
ይዘሻል? ቆም ብዬ እኔ ላስነካው። ታዲያ ሸንኮራቁረጥላት በናት። ይሄ ደግሞ በሜዳ
ተጋብዣለሁ።
በእውነት ነገሪን ስለሱ።
ካሜራ እያስቀረጽኩ ነበረ እና ካሜራማኑ
ዶክመንተሪ
አዲስ አበባ ላይ የጥምቀት በዓልን እየቀረጽ ነበር እና ካሜራማኑ የማያቸው ደናሾች ስለነበሩ ያንን ቅረጽልኝ፣ ያንን ቅረጽልኝ እያልኩ ሳላስበው ገብቻለሁ መሰለኝ ዳንሱ ዙሪያ ላይ ማለት ነው። ከዛ አንዱ ኃይለኛ ድናሽ ዋናው አክተሩ ልበል መጥቶ ጎትቶኝ ሃርሞኒካውን ይዞ ባክሽን አልደንስ
ገባሽ?
ስ ነው ነገሩ።
እሺ፣ ከድምጹ እንደምናየው እስቲ አንድ ጊዜ ሃርሞኒካውን እንስማው። እንደ አነስ አለች። ምን ነው ከዶላር ስቶር ነው እንዴ የተገዛች?
እዚህ ሀገር ደስ የሚለኝ የምትፈልገውን እቃ በፍጥነት ታገኘዋል።
በፍጥነት እና በጥሩ ዋጋ ምጭምር እንጂ
በርካሽ በአምስት ብር ነው የገዛናት።
እንኳን አደረሳችሁ አድማጮቻችን። እንግዲህ እናንተም በየቤታችሁ ሆናችሁ በዓሉን እያከበራችሁ ነው። የበዓል ፎቶግራፎቻችሁን፣ የበዓል ቪዲዮዎቻችሁን፣ ሀሳባችሁን እስኪ አካፍሉን። ፌስቡክ ላይ ሂዱ፣ አት ቪኦኤ አማሪክ ላይ መስታወት ከአንቺም ጋር በቀጥታ መነጋገር ከፈለጉ የፌስቡክ አካውንትሽን ንገሪያቸው። መስታወት አራጋው ነው የሚለው።
መስታወት አራጋው ነው። ፕሮግራማችንን አዳምጡት። ያላችሁ አስተያየት ካለ እባካችሁ ጻፉልን። ከእናንተ አስተያየት እንፈልጋለን፣ ፕሮግራማችን እንድናሻሽል የበለጠ እንድንሰራ ማለት ነው። አሁን ደግሞ ስለ ሃርሞኒካ የሙዚቃ መሳሪያ እንዴት ወደ ኢትዮጵያ እንደገባ አላወቅንም፣ ግን እስቲ ሃርሞኒካ ታሪኩ ምን ይመስላል የሚል አጠር ያለ ከድረ ገጾች ላይ የሰበሰብነውን ታሪክ እስቲ እናስደምጣችሁ። ሃርሞኒካ ፍሬንች ሃርፕ ወይም የአፍ ኦርጋን በመባል ይታወቃል። ይህ የሙዚቃ መሳሪያ ትንፋሽን በማውጣትና በማስገባት የሚጫወቱት መሳሪያ ሲሆን እንደ የተጫዋቹ ችሎታና የሙዚቃ ፈጠራ የሙዚቃው ውበትም ይለያያል። ከትንፋሽ በተጨማሪ የከንፈርና የምላስ ልዩ ያጫዋወት ችሎታን የሚጠይቅ መሳሪያም ነው። የሃርሞኒካ የሙዚቃ መሳሪያ ዲያቶኒክ፣ ክሮማቲክ፣ ትሪሞሎ፣ ኦክታቭ፣ ኦርኬስትራና ቤዝ ቨርዥን በመባል ይከፋፈላል። ሃርሞኒካ በትንፋሽ ከሚጫወቱት ሸንግ ከተባለው ከጥንታዊው የቻይናውያን የባህል የትንፋሽ የሙዚቃ መሳሪያ ጋር የመመሳሰል ከፍተኛ ባህሪም አለው። እንደ አውሮፓውያን አቆጣጠር በ18ኛው ክፍለ ዘመን የኢኮኖሚና የማህበራዊ ለውጥ የታየበት በኢንዱስትሪ አብዮት ዘመን የሃርሞኒካ የሙዚቃ መሳሪያ ተወዳጅና ተሰሚነት ያለው ነበር። በጀርመንና በአውስትራሊያ ከፍተኛ ውቅና የነበረው ሃርሞኒካ በሁለተኛው የዓለም ጦርነት ለተሰለፉት ወታደሮችም ትልቅ ቦታ ነበረው። ከምድራችን አልፎ በስፔስ የውሃ ተመራማሪዎቹ የተጫወቱት የመጀመሪያው የሙዚቃ መሳሪያ በመሆኑም ከእረኛ እስከ አስትሮኖመር በሚል ተሞክሷል። ሃርሞኒካ የበዓል ማድመቂያም ነበር። በተለይም የምዕራባውያን የገና በዓላት የሚጫወቱት ከየቤቱ የማይጠፋ የሙዚቃ መሳሪያ ነበር። የበዓል አብሳሪው ድምጽ በመባል ይታወቃል። ከአውሮፓ ሀገሮች ሌላ በአሜሪካ የሙዚቃ ጉዞ ውስጥም ትልቅ ቦታ አለው። በተለይም በአፍሪካ አሜሪካውያኑ ሙዚቃ፣ ብሉዝና ጃዝ ሙዚቃ ስልት ላይ
When I'm gone, find myself a home.
ወደ ኢትዮጵያ ስንመጣ ደግሞ ሃርሞኒካ ከጥምቀት በዓል ጋር ተያይዞ ይታወሳል። ይህ የሙዚቃ መሳሪያ መቼ ወደ ኢትዮጵያ እንደገባ የሚገልጽ መረጃ ባይኖረንም በየአመቱ በሚከበረው የጥምቀት በዓል ላይ በበዓሉ ላይ የሚታደሙት ወጣቶችና በሃርሞኒካ የታጀበው ዳንስ የማይረሳ ነው።
ስሚ ማነው?
ጋምቢና ቢኦኤ
መስታወት። የሃርሞኒካን ነገር ስንነጋገር ኢትዮጵያ መቼ እንደገባ እስኪ አንቺ
ልጫወት።
በነገርሽ ላይ አባቴ ይጫወት ነበረ ሃርሞኒካ። እኛ ቤት ራሱ እንዴት እንደገባ ታሪኩ ባይታወቅም አባቴ ሃርሞኒካ ነበረውና እንደዚህ ሰብሰብ ብለን ቤተሰብ ሰብሰብ ሲል ይጫወታል። ያው ራሱን አስተምሮ ነው። እንዴት ግን እንደመጣ ምናልባት ወይ የኢትዮጵያ ባህል መሳሪያ አይደለም ወይ ጣሊያኖች በመጡ ጊዜ ይዘውት መጥተው ሊሆን ይችላል።
ወታደሮች ጋር የተያያዘ ነበረ። ብዙ ጊዜ እንደውም ያገኘሁት ታሪኮች ላይ ወታደሮች ደረት ኪሳቸው ላይ ነው የሚያስቀምጡት።
ቀላል ነች። አዎ።
እና ብዙ ወታደር ድኗል ከተኩስ ሃርሞኒካውን እየመታ ጥይቱ ማለት ነው።
አሃ።
እና የመከላከያ
ማለት ቀላልም ነች፣ ኪስ ውስጥ የምትገባ ነች። አሁን ሳክስፎን የሚጫወት ሰው ሳክስፎኑን ይዞ ጦር ሜዳ ሄደም ነች፣ ቫዮሊንም የሚጫወት።
ስለዚህ እንግዲህ በወታደሮች ገብተው ይሆናል።
ለማንኛውም ሙዚቃ እንጋብዛቸው እና በዚሁ እንሰናበት። ዝግጅታችን ተጠናቋል። ጋቢና ቪኦኤን ዛሬ ስትመራልን የቆየችው ጽዮን ግርማ ናት። ስናስተናግዳችሁ ያመሸ ነው ሄኖክ ሰማእግዜር እና
መስታወት አራጋው ነን። በሰላም በጤና ያገናኘን። እንግዲህ በነገው ጉዞ እንገናኝ።
መልካም መልካም በዓል።
This program has come to you from the Voice of America, Washington.